አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጠምቆ ያቀርባል። የወይዘሮ መዓዛ አሸናፊ የከፍተኛ ፍርድ ቤት ፕሬዝዳንት መሆን ተሞገሰ። የፈረንሳይ ፕሬዝዳንት ማክሮን በኢትዮጵያ የተደረገውን ለውጥ አደነቁ። አፍሪካ የመስኖ ስራን ለማጎላበት 9 ቢሊዮን ዶላር ልታገኝ እንደምትችል ተገለጸ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የዋሽንግተን ፖስት ጋዜጣ ድረገጽ ኢትዮጵያ ውስጥ በተጀመረው ሴቶችን ለከፍተኛ ስልጣን የመሾም እቅድ ጋር በተያያዘ የኢትዮጵያ ፓርላማ ለሴቶች መብት ሲታገሉ የቆዩትን ወይዘሮ መዓዛ አሸናፊን የከፍተኛ ፍርድ ቤት ፕሬዝዳንት አድርጎ መሾሙ ዘግቧል። መዓዛ አሸናፊ ካከናወናቸው ተግባሮች አንዱ የሆሊውድ ኮከብ የሆነችው አንጀሊና ጆሊ በሰራችው ሲኒማ መቅረቡን ዘገባው ጠቅሷል። ወይዘሮ መዓዛ በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ሆነው አገልግሏል። ህገ መንግስት ለሚያርቅ ኮሚሽንም በአማካሪነት ሰርተዋል። የኢትዮጵያ የሴቶች ጠበቆች ማህበር መስርተዋል። እናት ባንክ የተባለውን የመጀመሪያ ሴቶች ባንክን በመመስረት ተግባርም ረድተዋል።
ከሁሉም ዝና ያተረፈላቸው ግን በአንጀሊና ጆሊ የተሰራው ድፍረት ለሚለው ሲኔማ ምክንያት የሆነው ሽልማት ያስገኘው የስራቸው ውጤት መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። የፊልሙ መሰረት ወይዘሮ መዓዛ በዳኝነት የበየኑበት ጉዳይ ሲሆን ሴቶችን በግዴታ ጠልፎ በመውሰድ የግዴታ ጋብቻ ውስጥ እንዲገቡ የሚያደርገው ልምድ በኢትዮጵያ ህገ ወጥ እንዲሆን ለመደንገግ ማስቻሉን ዘገባው ስቷል። ከ22 ዓመታት በፊት የ14 ዓመት ዕድሜ የነበረችው አበራሽ በቀለ ሊያገባት በፈለገው ወንድ ተጠልፋ ተወሰደች። እሷ ታዲያ የጠለፋትን ሰው ተኩሳ በመግደሏ በግድያ ወንጀል ተከሰሰች።
ዳኛዋ ወይዘሮ መዓዛ ታዲያ የተከሳሿ ክስ እንዲሰረዝ ከማድረግ አልፈው ወጣት ሴት ልጆችን የመጥለፉ ልምድ ውይይት እንዲካሄድበት አስቻሉ ይላል ዘገባው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአገሪቱን ፍርድ ቤት እንዲመሩ በመሰየም ለምክር ቤት ሲያቀርቧቸው በአገሪቱ የሚደረገውን ለውጥ እንዲሁም ፍትህና ዲሞክራሲ እንዲኖር የሚቀርበውን ጥያቄ የመተግበር ብቃት አላቸው ማለታቸውን የዋሽንግተን ፖስት ጋዜጣ ዘገባ ጠቅሷል። የጾታ እኩልነት በኢትዮጵያ ህገ መንግስት የሰፈረ ቢሆንም በተግባር የመዋል ስትራቴጂም ቢኖርም በተለይም በገጠር የሚኖሩ ሴቶች ባድሎና ለጾታ ተኮር በደል የተጋለጡ ናቸው። የትምህርት እድል ማግኘቱም በተለይም የሁለተኛ ደረጃ ትምህርት ተደራሽነት ላይ የወንዶች ያህሉን አይሆንም ሲል ዋሽንግተን ፖስት ጋዜጣ ላይ ወጣው ዘገባ አውስቷል።
AFP በሚል አህጽሮት የሚታወቀው የፈረንሳይ የዜና አገልግሎት በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በያዝነው ሳምንት አውሮፓን በጎበኙበት ወቅት በሀገራቸው ላመጡት ለውጥ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አሞግሷቸዋል። ጠቅላይ ሚኒስትሩ ከኤርትራ ጋር የሰላም ስምምነት በመፈረማቸው የኢኮኖሚ ለውጥ እንደሚያደርጉ በማስታወቃቸው ተቃዋሚዎች ወደ ሀገራቸው እንዲገቡ በማግባባታቸው በዓለም አቀፍ ደረጃ የተሞገሱ ቢሆንም 1.4 ሚሊዮን የሚሆኑ ዜጎችን ከመኖሪያቸው ያፈናቀለውና ደም ያፋሰሰው የዘር ግጭትን ለማቆም አልቻሉም ይላል AFP ላይ የወጣው ዘገባ።
በኢትዮጵያ ለውጥ በማምጣትና በአገሪቱ የሰፈነውን ውጥረት ለማርገብ በሚደረገው ጥረት የራሴንና የፈረንሳይን ድጋፍ አበረክታለሁ። ፈረንሳይ አገሮን ትወዳለች፣ እርስዎ እያደረጉት ያለውንም ለውጥንም ታደንቃለች ሲሉ ማክሮን ፓሪስ ላይ በተደረገ ጋዜጣዊ ጉባኤ መናገራቸውን ዘገባው ጠቅሷል። ዶክተር አብይ በበኩላቸው ኢትዮጵያ ውስጥ የተስፋፋውን ግጭት በመላ አገሪቱ በሚካሄደው የሰላም ግንባታ ጥረት በኩል መፍትሄ ያገኛል ማለታቸውን የAFP ዘገባ አክሏል። የዘር ግጭት የለውጥ አጀንዳውን አይቀለብስም፣ የኢኮኖሚው ለውጥ ብልጽግናን በማምጣት ግጭቱን በማቆም ተግባር ይረዳል ማለታቸውን ዘገባው አውስቷል። የፈረንሳይ ባለስልጣኖች ከኢትዮጵያ ጋር ከትራንስፖርት ኢነርጂና ባህል ድረስ የሚሄድ የትብብር ስምምነት ፈርመዋል። የፈረንሳይ ባለሙያዎች ብሔራዊውን ቤተ መንግስት ለጎብኚዎች ክፍት ለማድረግ ስለሚቻልበት መንገድ ለማማከር ማቀዳቸውን የፈረንሳይ ዜና አገልግሎት ገልጿል።
ሮይተርስ የዜና አገልግሎት በበኩሉ የአፍሪካ መንግስታት የመስኖ ይዞታን እንዲያሻሽሉ የዓለም ባንክ ከአፍሪካ ልማት ባንክና ከሌሎችም ድርጅቶች ጋር በመተባበር እስከ 9 ቢሊዮን ዶላር ለማቅረብ ቃል መግባቱን የዓለም ባንክ የእርሻ ውሃ ጠቢብ ስቲቨን ስኮንበርገር ገልጸዋል ይላል። ገንዘቡ ገና እየተሰባሰበ ቢሆንም ጠቀም ያለ ደረጃ ላይ በመድረሱ ብሩህ ተስፋ እንዳለ ስኮንበርገር ሳይገልጹ እንዳላለፉ ዘገባው አክሏል። የሚፈልገው ገንዘብ ከመጪው ዓመት አንስቶ ሊቀርብ እንደሚችል ዘገባው ገልጾ የአፍሪካ መንግስታት የመስኖ ስራ ሊያካሂዱባቸው የሚችሉ ቦታዎችን ለይቶ ለማወቅና ምን ያህል የውሃ ሀብት እንዳለ ለመገንዘብ የሚያስችላቸው የካርታ ስራዎችን ማሻሻል ለመሳሰሉት ተግባሮች ሊረዳ እንደሚችል ለአፍሪካ አረንጓዴ አብዮት ውህደት የምስራቅ አፍሪካ ክፍል ኃላፊ ንሁ ሀቢቲ መግለጻቸውን ዘገባው ጠቅሷል።
እንዲህ አይነቱ የካርታ ማሻሻል ስራ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገሮች የተሰራበት መሆኑን ዘገባው ገልጿል። በዓለም ደረጃ በእርሻ ምርት ኢኮኖሚ ከሚመሩት ሀገሮች አፍሪካ በጣም አነስተኛ መስኖና ማዳበሪያ እንደምትጠቀምም ዘገባው አውስቷል። ነገር ግን አፍሪካ ውስጥ በኢሲያና በላቲን አሜሪካ አመርቂ ውጤት ያስገኘውን አይነት አረንጓዴ አብዮት ለማምጣት ሲታሰብ የውሃ መራቆትና የአየር ለውጥ ችግር ሊያስከትል እንደሚችል መዘንጋት እንደማያስፈልግ የሮክፌለር ተቋም ፕሬዝዳንት ራጂብ ሻህ ማስገንዘባቸውን ዘገባው ጠቅሷል። በህንድ የሆነውን እንደ ምሳሌ ያቀርባል። ህንድ ለአስርት ዓመታት ያህል የአገሪቱ ምርት ከፍ ያደረገ የመስኖ ይዘት ስትጠቀም ከቆየች በኋላ በአንዳንድ አካባቢዎች ከከርሰ ምድር የሚገኘው የውሃ መጠን ቀንሶ በመስኖ የሚዳብር እርሻን በዘላቂነት ለመጠቀም በማይቻልበት ደረጃ ላይ መድረሱን ዘገባው አመልክቷል።
በጉዳዩ የተደረገ ጥናት እንደሚያሳየው በአንዳንድ የአፍሪካ ሀገሮች ያሉት የውሃ ሀብት መጠኖች የመስኖዎችና የውሃ አቅርቦት ተፈላጊነት እየጨመረ በመሄዱ በአንዳንድ የአፍሪካ ሀገሮች ያሉት የውሃ ሀብት መጠኖች እየቀነሱ መሄዳቸው ተገልጿል። ለምሳሌ በኢትዮጵያ ያለውን ሁኔታ ብንመለከት አነስተኛ የእርሻ ይዞታ ያላቸው ገበሬዎች የከርሰ ምድር ውሃን ስለሚጠቀሙ ተቀራማች እንደሚበዛበት በጥናቱ የተሳተፉት በአዲስ አበባ ዩኒቨርሲቲ የውሃ ሀብት ይዘት ባለሙያ አቶ በኃይሉ ብርሃኑ ማስረዳታቸውን ዘገባው ጠቅሷል። ለዚህ እንደ መፍትሄ ሊሆን የሚችለው የውሃ ሀብት አጠቃቀምን ከሌሎች የዓለም አገሮች ቴክኖሎጂና ልምድ መማር ያስፈልጋል ሲሉ ለአፍሪካ አረንጓዴ አብዮት ውህደት የምስራቅ አፍሪካ ክፍል ኃላፊ ንሁ ሀቲቦ ማስገንዘባቸውን የዋሽንግተን ፖስት ጋዜጣ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።